ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 4 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ነሐሴ 4 ቀን 616 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ ቅጽ 46 ቁጥር 4 የሐምሌ ወር 2013 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአፋርና በአማራ አካባቢዎች ከወያኔው ታጣቂ ኃይሎች ጋር እየተካሄዱ የሚገኙ ጦርነቶች እየቀጠሉ መሆናቸው ከየአቅጣጫው ከሚደርሱ መረጃዎች ለማወቅ ተችሏል። ሰኞ ነሐሴ 3 ቀን የወያኔ ቡድን ታጣቂ ቡድኖች በወልዲያ ዙሪያ አካባቢ በተለያዩ አካባቢዎች በከፈቱት ጦርነትና በአማራው ልዩ ኃይልና በወታደሩ በደረሰባቸው የመልሶ ማጥቃት እርምጃ ጉዳት ደርሶባቸዋል ተብሏል። ዛሬም ማክሰኞ ነሐሴ 4 ቀን በተመሳሳይ መልኩ በአንዳንድ ቦታዎች ጦርነቱ የቀጠለ መሆኑ ሲታወቅ በወልዲያ ከተማ ሰርገው ገብተው የነበሩ የወያኔ ወሰላዮችን መርጦ የመልቀም ስራ ተጠናክሮ የቀጠለ መሆኑም ተነግሯል። የሐሰተኛ ዜናዎች የሚያሰራጩ የወያኔ ሰርግ ጉቦች የተያዙ መሆናቸውንና አንዳንዶቹም የመገናኛ ራዲዮች እንደተገኘባቸው ምንጮቹ ዘግቧል። በአፋር አካባቢም ሰኞ ነሐሴ 3 ቀን ኃይል አሰባስቦ በአዲስ መልክ በጨፍራ ግንባር ጥቃት ለማድረስ የሞከረ ቢሆንም በአፋር ልዩ ኃይልና በወታደሩ ትብብር በተወሰደ እርምጃ የወያኔው ጦር ያልጠበቀው ጉዳት ደርሶበታል። ወያኔ በተለያዩ የትግራይ አካባቢዎችና እንደ ራያ ከመሳሰሉ አሁን በያዛቸው የአማራ ቦታዎች ወጣቱን እያስፈራራና እያስገደደ ወደ ጦርነት የሚማግዳቸው መሆኑን ከተያዙ ምርኮኞች ቃለ ምልልስና ከቦታው ከተገኙ መረጃዎች ለማወቅ ተችሏል። የተማረኩ የወያኔ ምልምሎች ለዜና ተቋሞች በሰጡት ማብራሪያም አለፍላጎታቸው በግድ ተመልምለው የሶስት ቀን ስልጠና ወስደው ወደ ጦር ግንባር የተላኩ መሆናቸውን ከመግለጻቸውም በላይ ከወታደሩ ማሰሪያ ሲማረክ ትጠቃላችሁ ተብለው እንደተሰለፉ ተናግረዋል። በሌላ በኩል በቅርቡ ወያኔ ከቆቦ ከአላማጣና ከዋጃ ያመጣቸውን ወጣቶች በቆቦውቀት ጮራ ትምህርት ቤት ውስጥ አሰባስቡም ወጣቶችን ከወያኔ ጋር ተሰልፈው እንዲዋጉ መቀስቀሱንና ጥሪ ለመቀበል ፈቃደኛ ያልሆኑትን ትረሸናላችሁ በማለት ያስፈራራቸው መሆኑን በስብሰባው ላይ የነበሩና በአጋጣሚ ያመለጡ ወጣቶች ለዜና ተቋሞች ገልጸዋል። በአማራና በአፋር አካባቢዎች እየተካሄዱ ያሉትን ጦርነቶች አስመልክቶም ማክሰኞ አገዛዙ በሰጠው መግለጫ ከአንድ ወር በፊት ያወጀውን የአንድ ወገን የተኩስ ማቆም ማንሳቱን ሳይገልጽ አልፎታል። አገዛዙ የአንድ ወገን የተኩስ ማቆም ውሳኔውን በግልጽ ቋንቋ አንስቶም ለህዝብ እስካልተገለጠ ድረስ በህዝብ በኩል በአገዛዙ ላይ ያለው ጥርጣሬ እየሰፋ ሊሄድ እንደሚችል በርካታ ወገኖች እየገለጹ ነው። ዩኒሴፍ ነሐሴ 3 ቀን ባወጣው መግለጫ ከጥቂት ቀናት በፊት በአፋር አካባቢ በአንድ ትምህርት ቤት ውስጥ ተጠልለው የነበሩ 100 ህጻናትን ጨምሮ ከ200 ሰዎች በላይ መገደላቸው እንዳስተነገጠው ገልጿል። ድርጅቱ በመግለጫው በአፋር ስለተፈጸመው ጥቃት ያዘነ መሆኑን ቢገልጽም ጥቃቱ በማን እንደተፈጸመ አልገለጸም። አያይዞም ድርጅቱ በሰሜን እየተስፋፋ ባለው ጦርነት ሳቢያ የሚደርሰውን የሰብአዊ መብት ቀውስ ለማስቆም በሁሉም በኩል የተኩስ አቁም ስምምነት እንዲደረግ ጥሪ አድርጓል። በአዲስ አበባም ሆነ በሌሎች የሀገሪቱ ክፍሎች የኑሮ ውድነቱ በከፍተኛ ደረጃ እየጨመረ መሆኑን ነዋሪዎች እየተናገሩ ነው። እንደ ጤፍ፣ ስንዴ፣ ዘይት፣ መካሮኒ፣ ፓስታ፣ የፍርኖ ዱቄት፣ ምስር፣ አተርና የመሳሰሉ መሰረታዊ የፍጆታ እቃዎች በሁለት ሳምንት ጊዜ ውስጥ ብቻ ከ10 ብር እስከ 50 ብር ጭማሪ ማሳየታቸው ታውቋል። በተለያዩ ምክንያቶች ገቢ ያልጨመረውና እንዲሁም በተለያዩ ችግሮች ውስጥ ተተብትቦ የተያዘው ዜጋም በየቦታው ምሬቱን እየገለጸ ይገኛል። ከዚህ ጋር ተያይዞ በአዲስ አበባና በአንዳንድ ከተሞች በጥቁር ገበያም የዶላርና የዩሮ ምንዛሪዎች ከፍተኛ ጭማሪ ማሳየታቸውን ነዋሪዎች እየገለጹ ነው። የባንኩ የመለወጫ ተመን 1 ዶላር 44 ብር ሆኖ ሳለም የጥቁር ገበያ ዋጋው እስከ 75 ብር መድረሱን አንዳንድ ምንጮች ገልጸዋል። በአገዛዙ የጸጥታ ኃይሎች ታግተው በአፋር ዋሽ 7 ኪሎ ከተማ ታስረው ከቆዩ 16 የአውሎ ሚዲያ ጋዜጠኞች መካከል 10 የሚሆኑት ሰኞ ነሐሴ 3 ቀን ረፋድ ላይ መፈታታቸው ተነግሯል። የተፈቱት እስረኞች ሰኞ ዕለት ወደ አዲስ አበባ የመጡ ሲሆን በጋዜጠኝነት፣ በግራፊክስ ኤዲቲንግ፣ በሰው ኃይል አስተዳደር የሚሰሩም ነበሩ። በእስር ላይ ከቀሩት መካከል ጋዜጠኞች የነበሩት ያየሰው ሽመልስ፣ አበበ ባዩ፣ በቃሉ አላመረውና ፋኑኤል ክንፉ ይገኙበታል። አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
Oh, God, I'm a good man.
የማክሰኞ ነሐሴ 16 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ምን ስም ቢያቆነጁ ሰይጣን መልአክ አይሆን። አደነጋሪው የኮሎኔል አገዛዝ አሜሪካ የሰጠውን አማካሪዎች ይዞ ህዝብን ሊያጭበረብር ሲጥር ሲነጋ ሲዋሽ ሲመሽ ሲተረተር 3 ዓመት በላይ ሆነው። ዶክተር ተብያለሁ ያለው በአጭበርብሮ መግዛት ሳይሆን አይቀርም የሚሉ ብዙ ናቸው። ስም ለውጥ በማድረግ ብቻ ይዘትን የቀየረ ሲያስመስል አጨብጫቢዎችን አግኝቷል። የብልጽግና ወጥንቅጥ ያው የኢሃዴግ ዶኬ ነው። ጫማ ምን ያህል ወርቅ ቢሆን ሁሉም ከእግር በታች ነው የተባለውን ያስታውሷል። ኦህዴድ ኦዴፓ ስለተባለ ከአውሬነቱ ጸረ ኢትዮጵያነቱ አልተላቀቀም። በአዴን ራሱን አዴፓ ስላለ እንደደመቀም ሆነ ገዱ ከጸያፍ ከሃዲነት ሊርቁ ሊላቀቁ አልተቻላቸውም። ኮሎኔሉም የብልጽግና መሪ ነኝ ስላለ ከተነከረበት ወያኔነት ሊደርቅ ሊወጣ አልቻለም። በግል ስልጣን ጥም የጦዘ ዘረኛ ኦሮሞ ነው። ታዲያ ያማረባቸው መስሏቸው ነጋ ጠባ ስም ይቀይራሉ። ሁሉም ዜጋ ባንልም አብዛኛው የወያኔ ህጎችና ድንጋጌዎች አሁንም በስራ ላይ እንዳሉ ያውቃሉ። ከመጀመሪያውም ለሰይጣን አትስጣው ስልጣን ነው እንጂ ዲያብሎስን ሚካኤል ማለቱ ፋይዳ ቢስ ነው። ከቅርብ ጊዜ ወዲህ የተያዘው ፈሊጥ ደግሞ ወያኔን ጁንታ ማለት ነው። የስያሜ ለማደናገር እንጂ ምንም ይህ ነው የሚባል ማጠየቂያ እንደሌለው ግልጽ ነው። ጁንታ ማለት ራሱ ስህተት ነው። ቋንቋው ከመጣበት ቦታ ሁንታ ነው የሚባለው። ሁለተኛ ሁንታ ማለት የምርጥ መኮንኖች ስብስብ ቡድን ማለት ነው። ወያኔ በዚህ አይገለጽም። ደርግ በመጀመሪያው ወቅት ሁንታ ቢባል አግባብ ያለው ነበር። ወያኔ ማለትን ትቶ ሁንታ ጁንታ ማለት ምን አመጣው? ያው ኢህአዴግን ብልጽግና ያሰኛቸው አባዜ ነው። ወያኔ የኮሎኔሉና ጭፍሮቹ ድርጅት ሆኖ የቆየ ሲሆን ይህን ማረሳሳት ይፈልጋሉ። ወያኔ ጠላት ከሆነስ እንዴት ህጉን ቅዱስ ብላችሁ ቀጠላችሁ መባሉን አይፈልጉም። ጌታቸው ረዳ፣ ጻድቃን፣ ደብረጽዮን መቼም ስም አልቀየሩም። ወያኔ አይደለንም አላሉም። ስም ቀየራው ያስፈልገው ለኮሎኔሉ ነው። ምክሩም የመጣው ከአሜሪካ ቀጥረኞች አማካሪዎቹ ነው። መልእክቱ ምንድነው? ህዝብን ምን ሐሰትን ሐቅ ብሎ ስለማሳመን ነው። ኮሎኔሉ የወያኔን ስርዓት ተጠብቆ በየመስኩ የቀጠለ በመሆኑ ውጊያ የገጠማት ኢትዮጵያን የኔ ድርጅት አይደለም ማለትን ይፈልጋል። ስለዚህም ጁንታ የሚለው አውሬ ፈጠረና መጋዣዎቹ ይህንንም በየሬዲዮና ቴሌቪዥን እንዲያሰራጩ አደረገ። ጅሎቹም ተቀብለው ጁንታ ጁንታ ማለቱን ተያያዙት። የተሰጣቸውን ጸረ አማርኛ ቃል ማናፈስን እንደ ስራቸው የቆርጠሩት ጥራት ነጠቆች ጁንታ ስንል ለመሆኑ ምን ማለታችን ነው ብለው አዙረው ሊያስቡ ሊመለከቱ አልቻሉም። ኮሎኔሉ በሰጣቸው እዝ መሰረት ለፈለፉ፣ ተቀወጡ፣ ተመደረኩ፣ ቅቡል ሆነ ብለው አጓሩ። ዘመንን በሚል አጓጉል ድንቁርናን አስፋፉ እንጂ ሐቅን ደመሰሱ እንጂ። ራሱን ብልጽግና ያለው ጉድ በቡትቶ ጭምብል ቀፋፊ ፊቱን ሊሸፍን የሞከረ ነው። ሰው በምክር በሂስ ይለወጣል ይሻሻላል ብለን ለማመን ብንከችልም ተጨባጭ ሁኔታ ግን በሀገራችን ህዝብ ካልተለወጠ የይዘት ለውጥ ዘበት እየሆነ አስቸግሯል። ታጥቆ ጭቃ እንዲሉ ነው። እንጫሚሶን ክህደቱን ወዲ ነጋን ነጋ ጠባ ማቀፉ ውሎና ልምድም ሆኗል። ምክር ተቀባይ ሲያጣ ወደ ባለቤቱ ተመልሷል ማለትም ያስደፍራል። ሀፍረት ሲያከሳቸው ሲያመነምናቸው አላየንም። ቦርጫቸው እንደ ከበሮ ሲወጠር እንጂ የጀነራሎቹ ሳይቀር ቅሌት ተመችቷቸዋል፣ ውርደት ተስማምቷቸዋል። አይነ ህሊናቸውን ይሁነኝ ብለው አጥፍተውታል። ችግሩ ታዲያ የሃይማኖት መሪዎችን ሳይቀር በክሏቸው ግፍ ሲትረፈረፍ፣ ንጹህ ክሳናት በሰው ጭራቆች ሲገደሉ፣ ቤተ እምነቶች ሲቀጠሉና እነ ላሊበላ ሳይቀር ሲዘረፉ ሲመዘበሩ ትንፍሽም ለማለት ህሊናም ንድፍረትም አላገኙም። አንድ ህዝብ በጅምላ ለፍጅት ሲታጭ ኃጢአት ሐራም ሊሉም አልቻሉም። የጉድ ዘመን በሚል ብቻ የሚታለፍም አይደል። መሰረታዊ ድክመት፣ ስህተት፣ አልፎም ወንጀል ነው። የባለባታዊ ፍራድ ፊውዳሊዝም በተለይ ሰፍኖ በነበረባቸው አካባቢዎች መንግስት የተባለውን ሰይጣናዊ ኃይል ተንበርክኮ መቀበልን ባህል አድርጎት ቆይቷል። ተከተል አለቃህን ይሉ የለ ንጉስ አይከሰስምስ ይባልስ የለ አቅምን አውቆ መኖር ታላቅ ችሎታ ነው ብለው አዘፍነው ሳልነበረም ይህ አስተሳሰብ ቀይዶ የያዘው ህዝብ ሙሉ ጎተራ ተንተርሶ በረሃብ ይሞታል። ያለፈውን አስከፊ ረሃብ ጊዜ ያስታውሷል። ግፍ በህዝብ ላይ ሲፈጽሙ የታዩትና የሚታዩትን ገዢዎች ዲያብሎስነት ክዶ መልአክ ማለቱም እርኩስ ዝንባሌ ከዚህ ይሰረጻል። አብዮት ብሎ የታገላቸው ትውልድም አልቆ ቀሪ የሆነው የደርግ ርዝራዥና ባንዳ ዘረኛ የምሁር ጥርቅም ነፍሰ ገዳዩን ኮሎኔልና የሥርዓቱን እንፉዞች ሲያወድሱ ስንሰማ አራት ዓመት ሊሆን ነው። መንግሥት የተባለው ገዳይ ልኮበት እየፈጀው ለጉዳዩ ተንበርክኮ አቤቱታ ማሰማትን ታዲያ ምን አመጣው? የአማራው ልዩ ኃይልና ሚሊሺያ እንዴት ከዘረኛ ጠላቶቹና ከሀገር ሻጮች ትዕዛዝ እንደሚጠብቅ እንደሚቀበል ማስገረሙ አልቀረም። ሕዝብ ክብሩን ህልውናውን አገሩን ለመጠበቅና ለማስጠበቅ ማመጽ ግዴታው ነው። አመጽ አብዮት ደግሞ ጨቋኞች ላይ መንግስት ተብየው ላይ አምባገነኖች ላይ የሚደረግ ነው። ወገን እየተስተዋለ አይነ ጥላው ይገፈፍልን። በጠላቶቻችን ላይ በጋራ እንነሳ። ኢትዮጵያዊነት አቸናፊ ይሁን። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 46 ቁጥር 4 ሐምሌ 2013 ዓመተ ምህረት ከባብ እንቁላል እርግብን ከአምባገነን ፍትህን መመኘት ለመጻት። አገራችን ኢትዮጵያ ዛሬም ወደ ተሻለ ህዝባዊ ስርዓት የሚወስድ የሰከነ ሽግግር ለማድረግ ባለመቻሏ የመላው ዜጎቿን መብትና ጥቅም የሚያስጠብቅ መልካም አስተዳደር ለኢትዮጵያ ህዝብ የሰማያዊን ያህል ርቆ መገኘቱ ለነጻነት የሚከፈለውን ዋጋ አክብዶት ይገኛል። ለዚህም ምክንያቱ የእናት ጡት ነካሽ እንክርዳዱ እንደ አሸን መፍላቱ ለመጣ ለሄደው ሹም ሰጋጅና አንጣፊ ተቀባይ ማግኘቱ በህዝብ ትግል ላይ ቆንጥር ሆኖ እንቅፋት የሚፈጥረው በመብዛቱ ነው። በመሆኑም አገሪቱ በሰላም በእድገትና በልማት ጎዳና ከመጓዝ ፈንታ ወደ ባሰ አለመረጋጋትና ማለቂያ በሌለው የእርስ በርስ ብጥብጥ ውስጥ እየገባች ህልውናዋ አደጋ ላይ ወድቆ ይገኛል። ህዝቧም ለከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ተዳርጎ በአስከፊ ድህነት፣ ረሃብና ችግር እንዲሁም የብሔር ጽንፈኝነት በፈጠረው አለመተማመን ተውጦ አገሪቱም ሉዓላዊነቷን አጣ። ባዕዳን ዳር ድንበሯን ደፍረው ግዛቶችን ለመያዝ አመቺ ሁኔታ ተፈጥሮላቸዋል። በታሪክ ኢትዮጵያን ለማፍረስም ሆነ ለመውረር በተቃጡት እርምጃዎች ሁሉ ከሀገራችን ጎን የቆሙ ጥቂት ባዕዳን ወዳጆች እንደነበሩ ሁሉ እንደ ዛሬው ትጥፋ ትውደም ብለው የተነሱና የተቅበዘበዙም በርካቶች ነበሩ። ይህች አፍሪካዊት አገር ነጻነቷን ጠብቃ ኮርታና ታፍራ መኖሯ አልዋጥ ያላቸው ቀኝ ገዢዎችና ዘረኞች በጸረ ኢትዮጵያ ተግባር ሲዳክሩ እንደነበር ታሪክ የመዘገበው ትውልድ የታዘበው ሐቅ ነው። የሙሶሊኒ ጦር ኢትዮጵያን ሲወር ይህን በመቃወም ከኢትዮጵያ ጎን የቆሙና የታገሉ ጥቁሮቹም ሆኑ ነጮች እንደነበሩ ቢታወቅም በአንጻሩ ደግሞ ከሩሲያና ሜክሲኮ በስተቀር የኢትዮጵያን ውርደት የተመኙ የሙሶሎኒን ወረራ በቀጥታ ደግፈዋል አብረውም ተሰልፈዋል። የጣሊያን ወራሪ ጦር አዲስ አበባን እንዲይዝ የገፋፋው የወቅቱ የአሜሪካ የውጭ ጉዳይ ሚኒስቴር የነበረው ላብነት የሚጠቀስ ነው። በፋሽስት ጣሊያን ላይ የተደረገውን የኢኮኖሚ ማዕቀብ በይፋ ያከሸፉት የአውሮፓ ሀገሮችም ምሳሌ ናቸው። ኢትዮጵያ የህዝብ ቁጥር ከፍ እያለ መምጣቱንና ሰላምና አንድነቷን ካስጠበቀች ታይልብናለች። ይህ እውን ከሆነ ደግሞ በአካባቢው ያለን ቋሚ ጥቅማችንም ችግር ላይ ይወድቃል የሚሉና ለመዳከሟ ያሴሩ የሌላ ያሉ ቁንጮ አማካሪዎች እቅድ ባንድ በኩል ስውር ቀኝ ግዛትን አራማጅ ለሆኑት ተስፋፊዎች ፍላጎት አልበገር በማለቷና የአባይ ውሃ ምንጭ በመሆኗ እድገቷንና ሰላማን የማይፈልጉ የአካባቢና እንዲሁም የዓለም አቀፍ ጠላቶች በሌላ በኩል እየተፈታተኗት ይገኛል። እነዚህ ጠላቶች የህዝባችን ስቃይና መከራ እንዲበራከት የደም መፋሰሱ ወዘተ ተጠናክሮ እንዲቀጥል በተቻላቸው እና ባመቻቸው ሁሉ ሴራቸው ሲያሴሩና ተግባራዊ ሲያደርጉ ቆይተዋል። በኢትዮጵያም ባተደስተዋል፣ በትቀቷ ረክተዋል፣ በጦርነት በመታመሷ እሰየው ብለዋል። አገራችን ዴሞክራሲን ሰላምና መረጋጋትን አግኝታ ተጠናክራ እንደ ሀገር እንድትቆም ባለ አቅማቸው ሁሉ ተረባርበዋል። እነዚህ የኢትዮጵያ ጠላቶች መከፋፈሏን ፈላጊ በመሆናቸው ለአምባገነን ገዢዎች ፋሽስቶችና ለገንጣይ ኃይሎች ደጀን ረዳት ሆነው ቆይተዋል። በዚህም ምክንያት ነው ለዴሞክራሲና ማህበራዊ ፍትህ የቆመውን በአገር ሉዓላዊነትና በህዝብ ክብር የማይደራደረውን ለአምሳ ዓመታት በጽናት ቆሞ ለአገሩና ለወገኑ የታገለውን ኢህአፓ በጎሪጥና በጥላቻ እያዩ በጎጥ ተደራጅተው የኢትዮጵያን አንድነት አልቀበልም ያሉትንና ለመገንጠል የሚታገሉትን ጽንፈኞች ሁሉ አለንላችሁ ሲሉና ሲረዱ የቆዩት። በዚሁ ጸረ ኢትዮጵያ ሴራ የጎረቤት አገሮች እንደ ሱዳንና ግብጽ ወዘተ ያሉት ኢትዮጵያን ከውስጥ ለማፍረስ የሚያደርጉት የተቀነባበረ ዘመቻ በቀላሉ የሚገመት አይደለም። ዛሬም በጸረ ኢትዮጵያዊነት መድረኩን ይዘው የገንጣዮች ጦርና ጋሻ ሆነው የሚወራጩ በተለያየ መንገድ ኢትዮጵያን ለማዳከም ከበስተጀርባ የዘመቱባት በዚሁ ሚናቸው በመቀጠል ከዘረኞች ጋር ማባራቸውና አጫፋሪ መሆናቸው ውሻ በበላበት እንዲሉ ነውና የሚገርመን አይሆንም። ለትውልድ ማውረስ የሚገባን ነገር ቢኖር ይህንን የዘረኞችንና የተባበሯቸውን ሴራ ማጋለጥ ነው። ወጣቱ ትውልድ የዘረኞች አገር በቀል እንክርዳዶች ጭፍን ጠበቆች በመሆን የጥቁር ህዝቦች ቀንዲል በሆነችው አገራችን ኢትዮጵያ ላይ በተለይም በአማራው ህዝብ ላይ የሚያካሂዱት የማጥላላት ዘመቻ ኢትዮጵያን ለማፈራረስ ባላቸው መሰሪ ዓላማ የተነሳ መሆኑን በሚገባ እንዲረዳና ለወገን ደህንነት፣ ለአገር ሉዓላዊነት፣ ለዲሞክራሲያዊ ስርዓት መስፈንና ለህግ የበላይነት ጸንቶ እንዲታገል ጥረት መደረግ አለበት። ይህን የምንለው አገራችን ለህልውና አደጋ ያበቁትን ውስጣዊ ሁኔታዎች ስንዳስስ በዓለም አቀፍ ደረጃም ያለባትን አሉታዊ ተጽዕኖ ባጭሩ ለመጠቆምና በቀጥታም ሆነ በተዘዋዋሪ ለችግራችን መባባስ እጃቸው ያለበትን ባዕዳን አገሮችንም ማንሳት ስላለብን እንጂ በዚህም ተባለ በዚያ መጨረሻ ላይ ኃላፊነቱ የሚወድቀው ያው በዜጎቿ ላይ ነው። ባዕዳን ባዕዳን የተባሉት ያለ ምክንያት አይደለም። በታሪክ የተነሱ ሀያላን ባንድም ሆነ በሌላ መልክ ለጥቅማቸው ሲሉ ደካማውን ወይም አገሩን ነቅቶና ተብቶ የማይጠብቀውን ደፍሮ የማይከላከለውን ሰለባ ማድረጋቸው አዲስ አይደለምና የአሁኖቹ ተረኞችም ቢሆኑ ስለ ውድቀታቸው ያንኑ በማድረጋቸው በመገረም አይደለም። ምንጊዜም ታሪካዊ ኃላፊነቱ ያለው በዜጎቿ ላይ ሲሆን በተለይም በወጣቱ ትውልድ ትከሻ ላይ መሆኑን ልናሰምርበት ግድ ይለናል። ከዚህ በተጨማሪ ሊስተዋል የሚገባው አብይ ጉዳይ የውጭውንም ሆነ የውስጥ ጠላትን ጠንቅቆ ማወቅ ለአገርና ለወገን ስርየት ለሚደረገው የትግል አስተላለፍ ወሳኝ በመሆኑም ነው። ጠላትና ወዳጁን ለይቶ የማያውቅ ትግል ገና ሳይጀመር የሚከሽፍ ነውና አፈና፣ ጭፍጨፋ፣ ሻጥር ሽብርና ጦርነት የሁሉም አምባገነኖች አይነተኛ የስልጣን ማጠየቂያ ናቸው። ያገዛዙ ቁንጮም ይመራው ብልጽግና ተብየውም ስሙን የቀየረ የዘረኞች ጥርቅም እንጂ ከትናንትናዎቹ ወያኔዎች የተለየ አይደለም። በመሆኑም የተለወጠ ነገር የለም። አካሄዱ ተግባሩና ፍልስፍናው ሁሉ በጸረ ኢትዮጵያዊነት የሾረ ነው። በአምሳሉ የፈጠራቸውን የተለያየ ስም እየሰጠ አምባገነናዊ ሥርዓቱን ለማስቀጠል የመድበለ ፓርቲና የነጻ ምርጫ መልክ ለመስጠት መወራጨቱም ከአምባገነንነቱ አንድም ስንዝር ፈቀቅ የሚያደርገው አይደለም። የጎሳ ጽንፈኝነትና ዴሞክራሲ እርስ በርስ የሚጠፋፉ እንጂ በተአምር አብረው የሚሄዱ አይደሉምና ማምከን መደምሰስ በሚለው የአምባገነኖች መመሪያ መላገሪቷን ሰላም በተባለ ጦርነት፣ ዴሞክራሲ በተባለ አፈና በመናጥና በማናጋት ላይ ይገኛል። ሹሙ ጊዜ ካገኘ ወይም እድል ከተሰጠው ኢትዮጵያን ከፋፍሎ ህልውናዋን እንደሚያወድም ከወዲሁ እየታየ ነው። ሲሬት ሳይሆን ጽልመት፣ እርቅ ሳይሆን ማባላት፣ ስራን ሳይሆን ሴራን፣ አንድነት ሳይሆን ልዩነት፣ ችሎታ ሳይሆን የጎሳ የበላይነት የሚታየው በህሊና ቢስ መንጋ የታጀበ ዘረኛ አገዛዝ ነው። በመሆኑም ይህን አስፈሪ ገጽታ እንዳላዩ ማየት ከተመረጠ አገር ተበትና እንዳልነበረች እንድትሆን መፍቀድ ይሆናል። የአንድ አገር ህዝብ በአንድነት ቆርጦ ተነስቶ አረመኔውን አገዛዝ ካስወገደና የትግሉን ውጤት ባፈጮሌዎች እንዳይነጠቅ ነቅቶ ተጠበቀ የዴሞክራሲያዊ ሥርዓትና የማኅበራዊ ፍትሕ ባለቤት የማይሆንበት ምንም ዐይነት ምክንያት አይኖርም። በዴሞክራሲያዊ ፖለቲካ ሥርዓት ውስጥ የአገሪቱ ሉዓላዊ ክብር የሚያርፈው በሕዝቧ ላይ ነው። ሕዝብ የአገሩ ባለቤትና የወደፊት ዕጣው ወሳኝ መሆን ማለት ነው። ግልጽነትና ተጠያቂነት የባለሥልጣናት ግዴታ ነው። በዴሞክራሲያዊ ሥርዓት የሕዝብ ፈቃደኝነት፣ ፍላጎትና ተሳትፎ መሠረታዊና ቁልፍ ጉዳይ ነው። ይህም ሲባል ሕዝብ አገሩን እንዲመሩ መሪዎቹን ይመርጣል፣ ሲያሻው ደግሞ ያወርዳል ማለት ነው። ታላላቅ ብሔራዊ ጉዳዮችን በሚመለከት ወሳኙ የሀገሩና የሥልጣን ምንጭ የሆነው ሕዝብ ሲሆን፣ ይህም እውን የሚሆነው ፈቃደኝነቱን ባካተተው ተሳትፎው ነው። ዴሞክራሲያዊ ተሳትፎ ፈቃደኝነትን መሠረት ካላደረገ ዴሞክራሲያዊ አይሆንም። ስለሆነም ፈቃደኝነት ቀድሞ መኖር አለበት። ያንድ አገር ሕዝብ ፈቀደ ወይም ፈለገ የምንለው በመሳተፉ ብቻ አይደለም። ከዚያ በፊት ፈቃዱን የሚገልጽበት የመንግሥት አወቃቀርና ምቹ የሆነ የፖለቲካ ምህዳር ሁኔታ ያስፈልገዋል። ይህ አወቃቀርና ሁኔታ ደግሞ የሕዝቡን አገራዊ ስነ ልቦና ተጨባጭ ብሔራዊ ፍላጎት፣ ጥቅምና ደህንነት፣ ሰብአዊ መብትና እኩልነት ያለምንም ብረዛና ቀነሳ ሊያረጋግጥ ይገባል። ይህን መሰል ሁኔታ ሲኖር ነው ሕዝብ በሥርዓቱ ላይ አመኔታውን የሚያሳድረው፣ ነጻ ተሳትፎም የሚያሳየው። በመሆኑም በገዢዎች ከላይ የሚቸረው ሳይሆን ከታች ሕዝብ የሚያዳብረው ክስተት መሆን አለበት። እንዲሁም ተሳትፎ ከላይ በጥሪና በግዳጅ የሚከናወን ሳይሆን መጀመሪያ ፈቃደኝነት ላይ የተመሰረተ እንዲሆን ዴሞክራሲያዊነት የግድ ይላል። አለመታደል ሆኖ ኢትዮጵያ ውስጥ ዴሞክራሲ የፖለቲካ ዲስኩር ከመሆን ያላለፈ ልፋት ሆኖ የቀረውም ፈቃደኝነትና ተሳትፎ ሕዝባዊ መሰረት ባለማግኘታቸው ነው። ዛሬም እንደ ትላንቱ ዴሞክራሲ የሌለና የፖለቲካ ህልም ከመሆኑም በላይ እውነተኛ ባህሉ ጠፍቶ በየጊዜው ለሚፈራረቁ አምባገነኖች የስልጣን ማራዘሚያ ሆኖ ረክሷል። ዴሞክራሲ ህልውና ኖሮት ውል ያለው ትርጉምና ጠቀሜታ ለኢትዮጵያ ሕዝብ ባለመስጠቱ ቃሉ ራሱ ለሰፈነው አምባገነን ጠባብና አገር አፍራሽ ሥርዓት ምጸታዊ ቅጽል እየሆነ መጥቷል። በአገራችን የቅርብ ጊዜ ትዝታዎች ውስጥ ዴሞክራሲ በአፍ ሕዝባዊ ሲሆን መሠረታዊ ይዘቱ ግን የገዢዎች የሥልጣን ማረጋገጫ እንጂ የሕዝብ ሉዓላዊነት መገለጫ ሆኖ አያውቅም። ሕዝብ ለዘመናት የታገለውና ውድ የሆነውን የሕይወት ግብር በቃኝ ሳይል ሲከፍል የነበረው አንዱን ጨቋኝ በሌላ ለመተካት ወይም በይስሙላ ምርጫ በማይቀመስና በማይዳሰስ ዴሞክራሲ እየተሸነገለ እስከወዲያኛው ለመገዛት አለመሆኑ ግልጽ ነው። የሚያሳዝነው ግን ዛሬም ይህ ሐቅ በጋድ የሚታይባቸው ክፍሎች ከሁኔታው አንማርም ብለው እንደወጥሯቸው ተጨፈኑ ላሞኛቸው ሲሉ መታየታቸው ነው። ኢትዮጵያ ህዝብ ለዘመናት ያደረገው ትግልና የከፈለው መስዋዕትነት ራሱን የመብትና የስልጣን ባለቤት ለማድረግ እንጂ በላዩ ላይ ሞግዚት አስፍኖ መብቱ እንዲገደብና እንዲሸነሸን አልነበረም። በተለይም ጸረ ህዝብ ጸረ አንድነትና ዘረኛ የሆነን አገዛዝ ለስልጣን ለማብቃት አልነበረም። የታሪካዊው ትግል መሰረቱ ዴሞክራሲ አይገደብ፣ ህዝብ ያልመረጠውና ያልፈለገው በስልጣን አይሰየም፣ በህዝብ ስም አይማል አይገዘት የሚል ሲሆን እኛ እናውቅልሃለን የበቃን የነቃን የተቀባን ምርጥ ነን ብለው በጉልበት ስልጣን ያዙትን አምሮ ተቃውሟል ታግሏልም። ከማንበረ ስልጣናቸውም በህዝባዊ ትግል አስወግዷቸዋል። ዛሬም ህዝባዊ ትግሉ ሳይቋረጥ ቀጥሏል። የዴሞክራሲ ምንነት በዘር በቀለም የሚፈረጅ ሳይሆን በሚመለከተው ህዝብ የሚወሰን በመሆኑ የኢትዮጵያ ህዝብ እነሆ እስከዛሬ የራሱንና ያገሩን እድል በራሱ እንዳይወስን ታፍኖ ሉዓላዊነቱ ሲደፈር አገሩ በካሃዲዎች ስትቆረስ ኢትዮጵያን ባለ በተናገረ እየተጋዘ በተቃወመ እየታፈነ በታገለ እየተረሸነ ዛሬም እንደ ትናንትናው በአፈና መገዛት ክፉጣው እንደሆነ አለ። በተለይም ባለፉት 30 ዓመታት የተሰየሙባት ገዢዎቿ ኢትዮጵያን የሚያዩት በወረራ እንደያዟት የጠላት አገር አድርገው እንጂ እንደ ተፈጠሩባት እንደ ተስተናገዱባትና እንደ ኖሩባት የገዛ አገራቸው አድርገው አለመሆኑን ከተግባሮቻቸው መረዳት ይቻላል። ለዴሞክራሲያዊ ስርዓት መኖር አንዱ ማረጋገጫው ህዝብ የማይበደልበትን ፍትሃዊ ስርዓት መዘርጋት ነው። ያለፈውን ድፍን 27 ዓመት ለጊዜው እንኳን ብንተወው ማሳለፍናቸው 3 የቅርብ ዓመታት የኢትዮጵያ ህዝብ መደመጥ ባይችልም ያለማቋረጥ ሲጮህ ነው የቆየው። ይህ የሚያሳየን በአገሪቱ ሰላም መረጋጋትና የለውጥ ጭላንጭል አለመኖሩን ብቻ ሳይሆን ወደዚሁ ህይወት የሚወስድ የለውጥ ጉዞ አለመጀመሩ ጭምር ነው። የኢትዮጵያ ህዝብ የሚፈልገው ፍትህን፣ ሰላምንና መረጋጋትን ነው። ከምንም በላይ ግን ዛሬ ህዝቡ ያጣው እነዚህን ነው። ስለ አንድ አገር መንግስት ስንናገር መነሻችን በህዝብ ፍላጎት ላይ ተመስርቶ በሚያራምዳቸው ፖሊሲዎች ያገረንና የህዝብን ብሔራዊ ጥቅም የማስከበር ችሎታውን የወደፊት አቅጣጫ የመቀየስ ብቃቱን በማጤን ጭምር ነው። በተጠቀሱት መመዘኛዎች ካየን የሹሙ ብልጽግና የወዴድ አገዛዝ ሐዲዱን እንደሳተ የባቡር አደጋ መሆኑን ባለፉት 3 ዓመታት በህዝብ ላይ የተካሄዱ ጭፍጨፋዎች፣ መፈናቀሎች፣ አፈናዎች፣ ግድያዎች፣ የተጭበረበረ የምርጫ ቧልት፣ የአገር ሉዓላዊነት መደፈርና በሰሜኑ የአገራችን ክፍል በገሃድ እየተካሄደ ያለው ጦርነት በተጨባጭ የሚታዩ ምስክሮች ሆነው እናገኛቸዋለን። ዛሬ የአገራችንን አጠቃላይ ሁኔታ ስንቃኝ በተጨባጭ የምናየው የኢትዮጵያ ሉዓላዊነትና የህዝብ ክብር የተደፈረበት፣ አንድነቷ የተናጋበት፣ ሚሊዮኖች በረሃብና በወረርሽኝ የሚሰቃዩበትና የደረሱልኝ ጩኸት የሚያሰሙበት፣ የኑሮ ውድነቱ ጣሪያ ነክቶ ሸማቹ የሚልሰውና የሚቀምሰው አጥቶ በጠኒ እየተቆላ ያለበትና መላው የአገሪቱ ህዝብ በጦርነት አረንቋ ውስጥ እንዲዘፈቅ የተደረገበት ሁኔታ ውስጥ እንገኛለን። በአንጻሩም የሹሙ ካድሬዎችና የፕሮፓጋንዳ መሳሪያዎቻቸው ይሉኝታና ህብረትን ወደ ጎን ትተው ሹሙ የህዝብ ድጋፍና የመሪነት ብቃት አለው በሚል ጩኸት ሰሚውን ያደነቁራሉ። የተለየ አመለካከት ያላቸውና የሹሙን የመሪነት ብቃት ጥያቄ ውስጥ ያስገቡ ሹሙ ለኢትዮጵያ አንድነት የቆመ ሳይሆን የወያኔን ህገ መንግስት ህገ አራዊት ለማስቀጠል እየሰራ ያለ መሆኑን የተናገሩ ዘብጥያ የሚወርዱበትና ደብዛቸው የጠፋበት አገራችንም አይናችን ላይ እየፈረሰች ነው የሚሉ ኃይሎች በነጻ ከህዝብ ጋር ተገናኝተው የአገራቸውን ህልውና ለመታደግ ከህዝብ ጎን ተሰልፈው መንቀሳቀስ ባልቻሉበትና የፖለቲካው ምህዳር ሙሉ በሙሉ በሹሙ ቁጥጥር ስር በወደቀበት ኢትዮጵያን ያሉ በሺዎች የሚቆጠሩ ዜጎች በየእስር ቤቱ ታጉረው የፍትህ ያለን በሚሉበት በሚገደሉበት በሚፈናቀሉበትና በሚሰደዱበት አገር በተጨፈኑ ላሞኛችሁ
የዴሞክራሲ ምሰሶ ቆሟል። ነጻና ፍትሃዊ ምርጫ ተካሂዷል። የፍትህ ስርዓትም ሰፍኗል። የሰብአዊ መብቶች ተከብረዋል ይሉናል። በተጨባጭ አገራችን ዛሬም በሁሉም መመዘኛ መስፈርት ሲታይ እንደ ሀገር የመቀጠል ተስፋዋ እጅግ አደጋ ውስጥ የወደቀበት ሁኔታ ውስጥ ትገኛለች።
ህዝቡ ግን እምቢኝ ኢትዮጵያ አትፈርስም እያለ በመታገል ላይ ነው። በሀገራችን የሚታየው መረን የለቀቀ ጠባብ ዘረኝነት የፈጠረው የሰላም እጦት፣ የኢኮኖሚ ውድቀት ህዝቡን ከማስመረሩም በላይ በተለይ የነገው አገሪቱን ተረካቢ የሆነውን ወጣት ትውልድ ብሩህ ተስፋን ያጨለመበት ከመሆኑም በላይ ትላንት ለወያኔ ሲያደርጉ እንደነበሩት ዛሬም ለሹሙ ብልጽግና ፓርቲ መሳሪያነት ወደውም ሆነ ተገደው ካደሩት ወጣቶች ውጭ ስራ የማግኘት እድሉ የመነመነ ነው። በአገሪቱ በሰፈነው የዘረኝነትና የጦርነት ድባብ የተነሳ የኢኮኖሚና ማህበራዊ ቀውሱ እጅግ ብሶበታል። ከአገሪቱ ህዝብ 70% የሚሆነው ኢትዮጵያዊ ወጣት አገዛዙ በሚከተለው ትውልድ ገዳይ ፖሊሲ የተነሳ ተስፋው ጠውልጎበታል። ስለ ወደፊት ህይወቱና ስለ አገሪቱ እጣ ፈንታ አይጨነቅም ባይባልም አገራዊ በሆኑ ጥያቄዎች ላይ አቋም ለመውሰድና አምባገነኖችን ተደራጅቶና አምሮ ለመታገል የሚያስችለውን የስነ ልቦና ጥንካሬና ብቃት ለመቀዳጀት ገና ብዙ ይጠበቅበታል። በአገራችን የሚታየው የፖለቲካ ቀውስ ወጣቱን ለከፍተኛ መፈናቀልና ስደት እየዳረገው ይገኛል። ለዚህም ምክንያቱ በአገሪቱ ውስጥ የሰፈነው ዘረኛና አምባገነናዊ አገዛዝ በፈጠረው ብልሹ አሰራር የተነሳ ተበሳጭቶ ተማሮና ተስፋ ቆርጦ ሰብአዊ ክብሩና ፍጡርነቱ በትውልድ አገሩ ስለተገፈፈ ነው። ዛሬ ኢትዮጵያ ውስጥ ካለው ወጣት ትውልድ አብዛኛው በመንፈሱ ስደተኛ ነው። አገሩን ወዶ የሚጠላ የለም። የኢትዮጵያዊ ወጣትም እናት አገሩን የሚጠሉትን ይጠላል እንጂ አገሩን አይጠላም። ዛሬም የችግሮቻችን ሁሉ መነሻው የህዝብን ስልጣን በኃይል ነጥቀው በስሙ የሚነግዱ ስልጣንን የሙጥኝ ብለው የሚገዙ አምባገነኖች በሚያደርሱበት ግፍና በደል የተነሳ ነው። ህዝቡ የስልጣን ምንጭነቱን ለማረጋገጥና ዴሞክራሲን ለማስፈን በየጊዜው የተፈራረቁበትን የአምባገነኖች ወልጋዳ ፖሊሲዎች ከመቃወምና ከመታገል የተቆጠበበት ጊዜ የለም። ሁሌም ለሚያነሳቸው ጥያቄዎች የሚያገኘው ምላሽ አፈና እንጂ በቀልቦና ተቀብሎ ያስተናገደው ክፍል እስከዛሬ አልታየም። ታሪክ ራሱን ይደግማል እንዲሉ ወያኔ ስልጣን ለኛ ተራራውን ላንቀጠቀጥ ምርጥ ዘሮች ነው የሚገባው ሲለን እንደነበረው ዛሬ ደግሞ እሱን የተኩት ተረኞች ኦህዴድ ብልጽግናዎች ሁሉም ነገር ለኛ ከኛ በሚል ታላቋን ኦሮሚያ እውን ለማድረግ ኢትዮጵያን መቆጣጠር በሚል ስንኩል ፍልስፍና ተሰማርተው ሲምቦጨረቁ ይታያል። ለዚህም ቀላሉ ማስረጃችን ያገርን አንድነት የሚያናጋ የህዝቡን ኢትዮጵያዊነት መንፈስ የሚሸረሽር መገንጠልንና ዘረኝነትን ጎሰኝነትን መመሪያው ያደረገ ዜጎች በኢትዮጵያዊነታቸው በፈለጉትና በመረጡት የአገሪቱ ክፍሎች የመኖር የመስራትና ንብረት የማፍራትን ብሔራዊ መብት የገደበ የኢትዮጵያን ሉዓላዊ ድንበር የማያረጋግጥ የማይደነግግ ለዘመናት የተገነባውንና የተሳሰረውን የኢትዮጵያውያን መልካም እሴቶች የሚበጣጥስና ቀስ በቀስም የኢትዮጵያን ህላዊ በማደብዘዝ በትናንሽ ባቱስታን ክልሎች ለመተካት የተቀረጸውን የወያኔን ሰነድ እንደወረደ ተረክቦና ተንከባክቦ ምርጫ በሚለው ቧልት የፖለቲካ ስልጣንን ጠቅሎ የኢትዮጵያን ህዝብ አፍኖ ለመግዛት የሚደረገው ጥረት ነው። ትናንት ወያኔ ሲፈጽም እንደነበረው ከአገሪቱ አመታዊ ባጀትም ሆነ ከውጭ በአገሪቱ ስም በእርዳታና በብድር ከሚገኘው ንዋይ ያልበሳውን ድርሻ የሚፈሰው የኦሮሚያ ክልል ከሆነ ውሎ አድሯል። ስድስተኛ አገራዊ ምርጫ በተባለ አስቀድሞ የተበላ የምርጫ ቁማር ከሹሙ ገበታ የብልጽግና ፍርፋሪ ወንበር የቋመጡትንም ተለጣፊዎች እንደ ሸንኮራ አገዳ መጥቶ ካበቃ በኋላ በሚያሳፍርና በሚያሳዝን ሁኔታ አንጓሎ በየስርቻው ጥሏቸዋል። ያልኩሽን በሰማሽ ገበያም ባልወጣሽ እንዲሉ ሹሙም ምርጫ በሚለው ድራማ የወደቁ ተለጣፊዎቹን ግዴለም እኔ ቦታ ሰጣቸዋለሁ በማለት በአይነቱ ልዩ የሆነ የኦህዴዳዊ ዴሞክራሲን አስተዋውቋል። ሁሌም አምባገነናዊና ጸረ ህዝብ የሆኑ ኃይሎች ሩጫቸው ስልጣንን በብቸኝነት መቆጣጠር መቻላቸው ነው።
ተቀዳሚ መሰረታቸው ጠመንጃቸው አፈናቸው ሆኖ ሳለ ሌላ መሳሪያቸው ዲስኩርና ማወናበድ መሆኑን ያለፈውም ሆነ ያሁኑ የሶስት ዓመቱ የሹሙሩጫ በራሱ በበቂ አስተማሪ ነው። ከሹሙ ጋር ሲነጻጸር ወያኔ በዚህ የማጭበርበሩ መስክ ይበልጥ የተካነ ጎጠኛ ቡድን ነበር ማለት ይቻላል። ዓለም ያወገዘውን የምርጫ ሂደት የዲሞክራሲ ነጸብራቅና አይነተኛ ምሳሌ ነው ለማለት አፉን ያልጎረበጠው ስለራሱ ያለው ግምትና ወነተኛ ማንነቱ ጭራሽ የማይተዋወቁ በመሆናቸው ነው። ያሰረውንና የገደለውን አላየሁም አልሰማሁም በማለት በየአደባባዩ ያለ ሐፍረት የሚሰጠው ዲስኩር ክህደቱንና ባህሪውን የሚያሳይ ነው። አገርን እየበታተነ ለልዩ አንድነት ቆም ያለው ሲል አይተቀጥጠውም። በዘረኝነት ማጥ ዘቅጦ እየተንቦጫረቀ ፍትህ ሰፍኗል ሲልም እንዲሁ። ወያኔ ሐቅን ቢናገር ወያኔነቱን የካደ ያህል ይቆጠርበታል ቢባል ትክክል ይሆናል። እሳት ካየው ምን ለየው እንዲሉ ወያኔን የተካውና በአዲሱ ሹም የሚዘወረው ብልጽግና የተባለው ውህደት ከወያኔ የወረሰውን እኩይ ባህሪ አላምጦ አጣጥሞና ከደሙ አዋህዶ ዳግማዊ ወያኔነቱን አረጋግጧል። ይህ ሐሰተኛ የፖለቲካ ቁማር ለተወሰነ ጊዜ የተወሰነውን የህብረተሰብ ክፍል ሊያወናበድ ቢችልም ከጊዜ በኋላ መጋለጡና መክሰሩ በመጨረሻም በህዝብ መተፋቱ የማይቀር ነው። ትናንት በአገርና በህዝብ ሉዓላዊነት ላይ ወሳኝ የሆኑ ጉዳዮች ሳይቀሩ በወያኔ ባለስልጣኖች ተወስነው ተፈጽመዋል። ዛሬም ቢሆን የተለወጠ ነገር የለም። በስልጣን ላይ ያለው ሹም ለህግ የሚገዛ ሳይሆን ከህዝብ በስተጀርባ ህዝብንና አገርን የሚጎዱ ውሳኔዎችን ሲፈጽምና ሲያስፈጽም አገሪቷንና ህዝቧን ወደማያቋርጥ የጦርነት አረንቋ ውስጥ ሲማግዳት እየተስተዋለ ይገኛል። ከሳቱ ወደ መረመጡ ይሉታል ይኸው ነው። ህዝቡ ዛሬም እንደ ትናንትናው ከመከራው ተላቆ የወለደውን ስሞ ያሳደገውን ለወግ ለማዕረግ አብቅቶ ላቡን አንጠጥሞ ያቆመው ጎጆ ባለቤት ሆኖ ያለ ስጋትና ጭንቀት የፈለገበት ቦታ ተንቀሳቅሶ አያውቅም። ህዝብ በሰቀቀን መኖር ግድ ሆኖበታል። ስለሆነም ሁሌም የህዝቡ ልብ እንደሸፈተ ነው። በዚህ ምክንያት በገዢዎቹ ዘንድ የማይታመን ሆኖ ስለሚታይ በዙሪያው በተዘረጉ ውስብስብ የመረጃ መረቦች ተተብትቦ ነጻነቱን ያጣ ህዝብ ሆኗል። የትናንትናዎቹም ሆኑ የዛሬዎቹ አምባገነኖች ያገዛዛቸውን ጥንካሬ የሚለኩት ለህዝብና ለሀገር በሚያስገኙት ክብር ሰላምና ጉልህ የሆነ እድገት ሳይሆን የህዝብን መብትና ነጻነት ነፍገው ከፋፍለውና አሸብረው በመግዛታቸው እና እንዲሁም የስልጣናቸውን እድሜ ለማራዘም በመቻላቸው ነው። ለዚህ እኩይ ዓላማቸው ይበጀናል ብለው በቀጥታም ሆነ በተዘዋዋሪ በሚፈጥሯቸውና በሚቀሰቅሷቸው ጦርነቶች ህዝብን ማግደው የአገሪቷን ኢኮኖሚ አድቀውና ማህበራዊ ቀውሱን አባብሰው ህዝብን አቅም አሳጥቶ የመግዛት ፍላጎታቸውን ያረካሉ። ይህ አልበቃ ብሎ ዛሬ ጎጠኞቹ ሹሙና ወያኔ ከፈጣሪዎቻቸው ባዕዳን ጋር በመሆን ከህዝብ ጀርባ ሆነው በሰሩት ደባ የኢትዮጵያ ህዝብ የለየለት የእርስ በርስ ጦርነት ውስጥ እንዲገባ ተደርጓል። የዛሬ 8 ወር ወደ ትግራይ ጦር ከመላኩ በፊት የሹሙ ሙሉ ትኩረት የነበረው ከወያኔ ጋር መደራደርና ምርጫ ተብየውን በማራዘም ስልጣኑን ማደላደል ላይ ነበር። ሆኖም እብሪተኛው ወያኔ በመቀሌ የሚወሰን ሳይሆን ወደ መዲናዋ ለመገስገስ ይፎክር ስለነበር ይህን ምኞቱን ተግባራዊ ለማድረግ በትግራይ በነበረው የወታደር ክፍል ላይ ጥቃት በመፈጸሙ ህግ ለማስከበር በሚል ጦርነት ታወጀ። በዚህ ወቅት በተለያየ አካባቢ ጠባብ ኃይሎች ባካሄዱት ጥቃትና የውጡልኝ ግጭት በወለጋ፣ በደቡብ፣ በቤኒሻንጉል ጉምዝ የበርካታ ህዝብ መፈናቀል፣ የብዙ ዜጎች ህይወት መጥፋት፣ የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ሴት ተማሪዎች የት እንደገቡ አለመታወቅ ወዘተ ሹሙ ላይ ከፍተኛ ቁጣ የሚታይበት ሁኔታ እንደነበር ማስታወሱ ተገቢ ነው። ጦርነቱ ከተከፈተ በኋላ የሆነውን ህዝብ ባየው በሰማውና በተገነዘበው ግራሞትና ግራ መጋባት ውስጥ ወድቆ በሚችለው መደረግ ያለበትን ለማድረግ ሞክሯል። የአማራው ኃይል አጋጣሚውን በመጠቀም ባደረገው ወሳኝ ፍልሚያና ግንባር ቀደም መስዋዕትነት ጦሩ በወያኔ ከተፈጠረበት አጣብቂኝ ወጥቶ የበላይነትን አገኘ። ይህን ተከትሎ የተማረኩና የተገደሉ የወያኔው የበላይ ጎምቶች በአደባባይ ተገለጹ። በአገዛዙ ከሚነገረው ውጭ በትክክል እነማን እንደሞቱ እንደተማረኩ እነማን እንደቀሩ ግን የኢትዮጵያ ህዝብ አያውቅም። በአንጻሩ ወታደራዊ ድል ሲጎሰምና ጁንታው በሚል የሰየመውን ኃይል ሞተ ተቀበረ በሚል ለስምንት ወራት ያህል መድረኮችን ሲያጨናንቁ መቆየቱ ይታወቃል። ወያኔ መግቢያና መውጫውን በሚያውቀውና እጅግ ፈታኝ በሆነው የትግራይ መልካ ምድር ላይ እና ከ27 ዓመታት በላይ ተጠቃሚ የነበሩ ካድሬዎችና ለጥቅም ያደሩ እበላባዮች ታከለውበት የሚካሄድ ውጊያ እንዲህ በቀላሉ አለቀ ደቀቀ ብሎ ከመጨፈር ይልቅ በተራዘመ የሽምቅ ውጊያ ለመጠመድ ከወዲሁ ወሳኝ እርምጃዎችን መውሰድ ይበጃል በማለት የሀሳብ ያስተናግቅም ሰሚ ጆሮ አላገኘም። እንደ ተፈራውም በየቀኑ ሰበር ዜና የሚለው የበቀቀኖች መድረክ ያስተድልን ሲያስተጋቡ ከቆዩ በኋላ የፓርላማ ተብየውን የዲስኮር መድረክ እንኳን ሳይማክር ድንገት ያንድ ወገን ተክስ አቁም ወስነን ጦሩን ከትግራይ አስወጥተናል በማለት ጨዋታው ፈረሰ በሚመስል ሁኔታ አካባቢውን ለከፍተኛ በጥብጥ አጋልጦት ወጣ። አገዛዙ በሚቆጣጠራቸው የቴሌቪዥን ስርጭቶች ጁንታው አለቀለት ተብሎ ሲጓሰምና ጀግናው መሪያችን ጉድ አደረጋቸው የሚል ውዳሴ ሲለፈፍ ቆይቶ ሞቱ ተብለው በየማህበራዊ ሚዲያ መስላቸው ሲለጠፍ የቆዩት የወያኔ መሪዎች ነፍስ ዘርተው ብቻ ሳይሆን ጭራሽ አንሰራርተው በድል አድራጊነት ድንገት በቃሉ። ወዲያውኑም የተሰጣቸውን የአንድ ወገን ተኩስ ማቆም እድል መጠቀም የበላይነታቸውን ለማሳየት ከመቀሌም አልፈው ቀደም ሲል የነጠቁትን የአማራ መሬት መልሶ ለመንጠቅ አላማጣ፣ ኮረም፣ ወልቃይት፣ ማይጸብሪና ሌሎች የወሎና የጎንደር አጎራባች ከተሞች ገሰገሱ። ሸፍጡ ጦርነቱን ከትግራይ አውጥቶ በአማራው መሬት ላይ እንዲሆን እሳቤ ያደረገ ይመስላል። ኮሎኔሉ ከፍቶ የለቀቃቸውን ኮረምና አላማጣን ያዙ። ዶሮ ብታልም ጥሬዋን ነውና ሹሙም ሆነ ወያኔ ኢላማ ያደረጉት አማራውን በመሆኑ ያጣየው ሁኔታ ራሱን ደገመ። ይኸውም በአማራው ላይ ፍጅትና የንብረት ውድመት ምቹ እንዲሆን የአካባቢውን ልዩ ኃይል ወይም መከላከያውን ሰበብ መጥሮ ከቦታው ማንሳት ያገዛዙ መለያ ባህሪ በመሆኑ በተደጋጋሚ ታይቷል። በወለጋ፣ ባጣዬ፣ በቡራዩ፣ ባሩሲም ሆነ በተለያዩ አካባቢዎች አማራውን እንዲያጠቃ ያዘጋጁት ታጣቂ መንጋ ከመድረሱ በፊት በተልካሻ ሰበብ መከላከያው ከቦታው እንዲወጣ ይደረጋል። መጀመሪያውንም ጦርነቱን በአማራውና በትግራይ ህዝብ መካከል እንደሆነ የማስመሰል ፕሮፓጋንዳ ማስተጋባቱ ጋር በተያያዘ ጦሩን ከትግራይ ነቅሎ ያስወጣው በብዙ የውጭና የውስጥ ጸረ ኢትዮጵያ ኃይሎች ድጋፍ ያለው ወያኔ ይበልጥ ተጠናክሮ አማራውን ማጥቃት እንዲችል ነው የሚለው ግምት ከእውነት የራቀ ላይሆን ይችላል። ያገዛዙ ቁንጮ በሰጠው መግለጫ መሰረት ከትግራይ ለቆ ስለመውጣቱ በድንገት አለመሆኑንና ብዙ ሲመክርበት እንደቆየ ማስታወቁ የሚያመለክተው በዚህ ጉዳይ ከተለያዩ ኃይሎች ጋር የውጭና የውስጥ ሲመክር መቆየቱን ጠቋሚ ነው። ትግራይ እንዲለቀቅ የማድረጉ እርምጃ አሜሪካ፣ ምዕራባውያን፣ ግብጽና ተባባሪዎቿ ወያኔን ለማዳን ባደረጉት ግፊትና ተጽዕኖ እንደሆነ በሳቢ ውስጥ ማስገባት ይቻላል። ነገር ግን አገዛዙ የኦሮሞ የበላይነት ለማስፈንም ሆነ የጸረ አማራ ዘመቻውን ለማጠናከር የተወሰኑ አስቸጋሪ የሆኑባቸውን የወያኔ መሪዎች አስወግዶ ከተቀሩት ጋር ተደራድሮ ሊሆን እንደሚችል መገመት መሰረተ ቢስ ነው በሚል ውድቅ ማድረግ አይቻልም። በተለይም ስልጣኑን እስካጠናከረለት ድረስ ኮሎኔሉ የትንፍጩ በሚለው ስሌት የሚያምን በመሆኑ የውሸት ማንነት ተላብሶ ለስልጣን ለበቃው ሹም ይህ ባዕድ ሊሆንበት አይጠበቅም። ቢሆንም እንኳ በሸፍጥ በታጀለ ኢትዮጵያ ኢትዮጵያ በማለት ከተወናበዱ ውዳን በስተቀር ለብዙሃኑ የሚደንቅ አይሆንም። ሸፍጥ ሁለንተናዊ በሆነበት ዘመን ሐቅን መናገር አብዮታዊ እርምጃ ነው የተባለውም ይህንኑ ገላጭ ነው። አሸባሪ ብሎ ለፈረጀው አረመኔ ቡድን ወያኔ ትግራይን ብቻ ሳይሆን የሀገር ንብረት የሆነውን የጦር መሳሪያ ሳይቀር እንዳለ ትቶለት ጦሩን ነቅሎ በማስወጣት ዛሬ በአገርና በሕይወት ላይ እያደረሰ ላለው እልቂት፣ የንብረት ውድመት በተዘዋዋሪ ትብብሩን ማሳየቱ ሳያንስ ወያኔን ሲዋጉ ሕይወታቸውን የገበሩ አካላቸውን ያጎደሉ ብዙሃንን ያፈሰሱትን ደም ከንቱ ማድረጉ ሳያንስ ጦርነቱን እንዲመራ ለክፍለ ሀገሩ ክልል መንግስት እያለ ለሚጠራው አካል እንዲታወጅ ማድረጉ ለሌላ ሳይሆን ጦርነቱ በአማራና በትግራይ ህዝብ መካከል እንዲመስል በዚህም አማራውን ነጥሎ ለማስጠቃት ሁኔታውን እያመቻቸ እንደሆነ ለመገንዘብ የሚከብድ አይሆንም። ሹሙ እንደመሆኑ መጠን ከፍጥረቱም ጸረ ኢትዮጵያ በሚሰራው ብቻ ሳይሆን በማይሰራውም ሁሉ ጸረ ኢትዮጵያ ነውና የታላቁ ኦሮሚያ ቀጀቱን ለማስተካከት ዋነኛ ጠላቱ ያደረገው አማራውን እንደሆነ በሶስት ዓመታት ያላቋረጠ ዘመቻው አስመስክሯል። እየሆነ ያለው ይህ በመሆኑ አገራችንና ህዝቧ ከፍተኛ የህይወት የአካል የመንፈስ የሀብትና ንብረት መስዋዕትነት መከፈላቸው ቀጥሏል። ይህን ሁሉ የማይነጥ መስዋዕትነት ህዝብ እንዲከፈል የሚደረገው የተነጠቀውን ነጻነትና ክብሩን ለማስመለስ ሳይሆን አምባገነኖች ስልጣናቸውን ላለመነጠቅ በሚያካሂዱት ሻጥርና አፈና ነው። አሁን በአገራችን በወያኔ ተዘርቶ በጉዲፈቻ እየተጨደ ያለው የፖለቲካ መስቀልቅል መሰረቱ ዘረኞች ቀደም ሲል በትግራይ ህዝብ ስም እንዳደረጉት ያሁኖቹ በስመ ኦሮሞ ስልጣንን በብቸኝነት በበላይነት ለመቆጣጠርና አገርን ለመዝረፍ ካላቸው ፍላጎት የመነጨ በመሆኑ ነው። ጅብ በቀደደው ውሻ ይገባል እንዲሉ ዛሬ በሰሜኑ የአገራችን ክፍል የሚታየው አሳዛኝና አስከፊ ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውስ መባባስ ወትሮም የአገራችንን ሉዓላዊነትና የህዝባችንን ኩሩነት ለማይመኙት ባዕዳን ሰርግና ምላሽ ከመሆኑም በላይ አገራችንን ለማስተራመስና ለማፍረስ ዘላቂ የሆነውን ጥቅማቸውንና ፍላጎታቸውን ለማሳካት አመቺ ሁኔታ ስለተፈጠረላቸው በሚችሉት መንገድ ሁሉ እየተጠቀሙ ኢትዮጵያን የማዳከምና የማፍረስ ሴራቸውን ከመቼውም ጊዜ በላይ አፋጥነው ቀጥለውበታል። ዛሬ በገሃድ የሚካሄደው የሰሜኑ ጦርነትና በተቀረው የአገራችን ክፍል የሚታየው ትርምስ ተዳምሮ ለዚች አገርና ለዚህ ህዝብ ምን እንደደገሱላቸው ለማወቅ የኢትዮጵያ ህዝብ መጽሐፍ ገላጮችን አይሻም። በዚህ አይነት አስከፊና መስቀልቅሉን ያወጡት አገራዊ ሁኔታ ውስጥ ምርጫና ከሄዳለን ብለው ገና ስሙን ሲጠሩ ቀልዳችሁ ወቅቶናል አገር አፋጥቶናልና መጀመሪያ አገራችንና የዜግነት መብታችንን ታግለን እናስመልሳለን ነበር ሊባሉ የሚገባቸው። ዛሬም ነጻ ዴሞክራሲያዊ ምርጫ የ80 ያህል ለኢትዮጵያ ህዝብ ርቆበታል። እስካሁን የነበረው ቃሉ ብቻ ነው። ገዢዎቻችን በመላስ ከመነግሩን ባሉ ቃል አልፎ ህይወት ኖሮት አውቀም በአገራችን ላይ የሚፈራረቁት አምባገነኖች አገር የመግዛት ፈቃድ ያገኙት ከኢትዮጵያ ህዝብ ሳይሆን ከተለመደው የጠመንጃ አፈሙዝ ነው። የትናንቱም ሆነ የዛሬው ስርዓት ስልቱና መዋቅሩ ከኢትዮጵያ ህዝብ ፍላጎትና ፈቃድ ሳይሆን ሙሉ በሙሉ በአምባገነኖች ፍላጎት ነው። ስለዚህ ህዝብ ባልመከረበት ባልዘከረበትና ጥቅሜን ያስጠብቁልኛል የሚላቸው ህዝባዊ ተቋማት በሌሉበት በነጻ የመደራጀት መብቱ ባልተከበረበት የጨዋታ ሜዳውም ሆነ ህጉ ለዜጎች ሁሉ እኩልና ነጻ ባልሆነበት ፍትሃዊና ዴሞክራሲያዊ የሆነ ነጻ ምርጫ ከቶስ እንዴት ይታሰባል? የህግ አውጪው ህግ ተርጓሚውና ህግ አስፈጻሚው አንድ ቡድን በብቸኝነት በተቆጣጠረበት ሁኔታ የተካሄደው ምርጫ እንዴት ሆኖ ነጻና ፍትሃዊና ዴሞክራሲያዊ ሊሆንስ ይታሰባል? ስልጣን የህዝብ በሆነበት ዴሞክራሲያዊ ስርዓት ውስጥ ህዝብ የራሱን ወኪሎች መሪዎቹ ሩታዊ በሆነ መንገድ ይመርጣል። ዴሞክራሲ ከሚገለጽባቸው መንገዶች አንዱ ህዝብ የራሱን መሪዎች በራሱ ፈቃድ ወይም በነጻነት መምረጥ መቻሉ ነው። የፖለቲካ ስልጣን ምንጭና ባለቤት የሆነው ህዝብ ያገለግሉኛል፣ መብቴን ያስከብሩልኛል፣ ፍላጎቴንም ያስፈጽሙልኛል፣ በትክክል ይወክሉኛል ብሎ ያመነባቸውን ወኪሎቹን በፈቃዱ ይመርጣል፣ ሲያሻውም ይሽራል። አለመታደል ሆኖ በዚች አገር እየተፈራረቁ የዴሞክራሲን ማዝራት የመጡ ገዢዎች በደርግ ዘመን ኮሎኔል መንግስቱ፣ በዘመነ ወያኔ መለስ ዜናዊ፣ ዛሬ ደግሞ አዲሱ ሹም ዴሞክራሲያዊ ምርጫዎችን አካሂደናል ይሉናል። ሁሉም አንድ የሚያደርጋቸው በዴሞክራሲ ስም የይስሙላ ምርጫዎች ማካሄዳቸው ሲሆን እንደያገዛዝ ዘመናቸው በኃይል የጨበጡትን ስልጣን ህዝባዊ ለማስመሰል በምርጫ ድራማ ህዝብ መረጠን በሚል ለማደናገር ሞክረዋል። ሁሉም ራሳቸው በራሳቸው መርጠው በህዝብ ትግልና በሶት ከዙፋናቸው እስኪወገዱ ድረስ ስልጣናቸውን በጠመንጃ ኃይል አስጠብቀው በህዝብ ላይ ግፍና በደልን ፈጽመዋል። እነሆ ሀገራችንንም አሁን ለምትገኝበት መከራና ውድቀት ዳርገዋል። ህዝብ የሚበጀውን ጠንቅቆ ያውቃል። ህዝብ ማንን መምረጥ እንደፈለገና ማንን እንደሚመርጥ እንደተገደደ ያውቃል። ከገዢዎች መፈራቀቅና ስም መቀያየር የዘለለ ዛሬ ከትናንቱ የተለወጠ ነገር የለም። ራስን መዋሸት ይቻላል ካልተባለ በቀር መራጭም ሆነ ተመራጭ የነበረውን ሀቅ የተሰራውን ተውኔት በትክክል ያውቃል። አዲሱ ሹም ይታዘዙኛል፣ ይፈሩኛል፣ ያገለግሉኛል፣ ያድሩልኛል፣ ይጠብቁኛል በሚል የመረጣቸውን ሰረገላ ጎታች ታማኝ ሎሌዎቹን አጸደቀለት እንጂ የራሱን ተወካይ በነጻነት የመምረጥ ዕድል አላገኘም። ትናንት ስንል እንደነበር ነው ዛሬም በገሃድ እንደሚታየው ስልጣን የሚገኘው ከህዝብ ፍላጎትና ፈቃድ ሳይሆን አዲሱ ሹም በጎ ፈቃድ መሆኑ በአደባባይ የተረጋገጠ ነው። ለዚህም ማስረጃው ሹሙ ኦህዴድ ብልጽግና በ97.4% አሸነፍኩ ማለቱ ነው። በዘመነ ወያኔ እንዳየነው ዛሬም በዘመነ ብልጽግና ስልጣን የሚገኘው ከህዝብ ፍላጎትና ፈቃድ ሳይሆን በሹሙ በጎ ፈቃድ ነው። ወሳኙ ከህዝብ አመራታና ከበሬታን በማግኘት ሳይሆን ለሹሙ ታማኝ አገልጋይ መሆን ብቻ ነው። ዛሬም የኢትዮጵያን ህዝብ የሰለቸውና እጅጅ ያለው ነገር አምባገነኖች ቀን እየቆጠሩ በየአምስት አመቱ ምርጫ በታፈነበት ሀገር ምርጫ ማለታቸውና እንደ እስስት ቆዳ ቀለማቸውን እየቀያየሩ ከመጣው ባለጊዜ ጋር ተጣብቀው በህዝብ መከራና ስቃይ የሚነግዱ ተለጣፊዎችን መቀበልና መሸኘት ነው። አቁ ይህ መሆኑን የምርጫውን ቧልት የታዘበ ኢትዮጵያዊ ዜጋ ሁሉ ስለሚያውቀው ተቀባሪው አረዱት እንዳይወድብን በዚህ ህትም ዝርዝር ጉዳዮች መግባቱ አስፈላጊ መስሎ አልታየንም። ዴሞክራሲ ስንል የብዙሃኑን ጥቅም የሚተበቅበት ስርዓት ማለታችን መሆኑ ግልጽ መሆን ይኖርበታል። ይህን የህዝብ ጥቅም ምንነትና ይዘት ወሳኙ ህዝብ እንጂ ማንም ሌላ ኃይል ሊሆን አይችልም። በአገራችን ታሪክ ደጋግመን እንደምናየው ስልጣን የሚጨብጡት ኃይሎች የትናንትናዎቹም ሆኑ የዛሬዎቹ ህዝብን ተክተው ለህዝብ እኛ እናውቀልሃለን ብለው በህዝብ ስም መግዛት የመረጡ በመሆናቸው ዴሞክራሲ ከመግለጫና ከልፈፋ ባሻገር ደብዛው እንደጠፋ ይገኛል። ለአዲስ ባለስልጣንም የሚያደገድጉ ለግል ስልጣን ጥማት ህዝብንና ሀገርን አሳልፈው የሚሰጡ ጲላጦሳውያን በመራባታቸው በሾለ ምህራዊ ምላስ ለሃያሉ አድረው የሚያጭበረብሩ ሊቅ በሆኑበት የዴሞክራሲ ካባ ለብሶ ውዥንብርን ማስፋፋቱ የሚተበቅ ነው። በሹሙ የሚመራው ኦህዴድ ብልጽግና የፈጣሪውን የወያኔን ራእይ ለማስከተል ከጊዜያዊነት ወደ ቋሚነት ከህገወጥነት ወደ ተመራጭ መንግስትነት ለመለወጥ ያዘጋጀው ምርጫ ቧልት ለኢትዮጵያ ህዝብ አዲስ ምዕራፍን የሚከፍት ሳይሆን የስቃይና የመከራ አገዛዝን የሚያራዝም ነው። በዚህ ምርጫ የሹሙ ብልጽግና እንደመሰሉ ወያኔ ራሱ ከራሱ ጋር ተወዳድሮ በአሸናፊነት ወጥቶ ለአምስት ዓመት የጠባብ ዘረኛ አገዛዙን ህጋዊ ሽፋን ሰጥቶ ለመቀጠል እየተፍጨረጨረ ነው። ከመለሱ የወያኔ ምርጫ የሚለየው ነገር ቢኖር ወያኔ ለምርጫው 1:5 የጥፍነጋ አደረጃጀት ዘዴ መጠቀሙና ብልጽግና ደግሞ 1:10 የጥፍነጋ ያደረጃጀት ዘዴ መያዙ ነው። ሌላው ግዚኦ የሚያሰኘው ነገር ደግሞ ሹሙን ለኢትዮጵያ ትንሳኤና ብልጽግና በህዝብ የተመረጠ ህጋዊ መንግስት ነው የሚለው ሽፋን ለመስጠት በህዝብ ላይ እየተሳለቁ ያሉ መሆናቸው ነው። ህዝብ በአመታት አንዴ በመርጫ መሳተፉ ብቻውን ዴሞክራሲ መስፈኑን የሚያረጋግጥ አለመሆኑ ለማንም ግልጽ ነው። የህዝብ መብት መከበርና መረጋጋት ጉዳይ በአራትና አምስት ዓመት አንዴ ምርጫ በማካሄድ ብቻ ተገድቦ የሚገለጥ አይደለም። ነፃ ምርጫ ማድረግ በሚቻልበት ሁኔታ እንኳ የህዝብ ዴሞክራሲያዊ መብት በመመረጥ መብት ብቻ አይወሰንም። ይህ እንዳለ ሆኖ ወደ አገራችን ተጨባጭ ሁኔታ ስንመለስ የሹሙ ኦህዴድ ብልጽግና ምርጫ ከነፃ ምርጫ የሰማይና መሬትን ያህል ተራርቆና ተቃርኖ እናገኘዋለን። አሸጋገርኳችሁ ብሎ በኢትዮጵያ ህዝብ ላይ የተሳለቀው ሹም ራሱን እስከወዲያኛው ለማንገት የተጓዘበት ጎዳና ህዝብን ለመከራና ስቃይ ያደረገ አገርን ለብተና ያጋለጠ ከመሆን አልዘለለም። ሹሙ ወያኔ ኢህአዴግ የሚለውን የቀድሞውን መጠሪያ ስሙን ቀይሮ ብልጽግና ኦህዴድ ለመሆን የሚወገረገረው በራሱ በወያኔ ህግ ራሱ በሰየመው የምርጫ ቦርድ በራሱ ከራሱ ጋር ተወዳድሮ 97% በላይ ድምጽ አገኘው በሚል በህዝብ መብት አሹፎ ዋሽቶ አላቅቶና ተጫውቶ ህዝብን ንቆና መብት ረግጦ እስከወዲያኛው ሊነክስብን ነው። ይህ ሁኔታ እንዳይቀጥል ማድረግ ኃላፊነቱ የህዝብ መሆኑን አውቆ የይስሙላ ምርጫና ዴሞክራሲን በተገቢው ህዝባዊ ትግል በማጋለጥ ለሐቀኛ ዴሞክራሲና ለህዝብ ልዕልና መቆም የግድ ይላል። መብትን የሚለግስ መንግስት የለም። መብት የህዝባዊ ትግል ውጤት ነው። ስለሆነም ህዝቡ መብቱን ለማስከበር አንድነቱን እያጠናከረ መንግስት ተብለው የተሾሙበትን ተረኞች መንቀል ይኖርበታል። የኢትዮጵያ ህልውና የሚረጋገጠውና የወገን ክብር የሚተበቀው በትግል ብቻ ነው። በመሆኑም አገሪቱ ሁለት እጅግ የሚጠሏትና ሊያፈርሷት የተሰለፉ ኃይሎች በፈጠሩት ሁከትና ዘረኝነት እየታመሰች የቁርጥ ቀን ልጆቿ በአንድነት ተነስተው አለን እንዲሉ ትጣራለች። ኢህአፓ ዛሬም እንደ ትናንትናው ከትግል ውጭ የሀገርን ክብር የህዝብን መብትና የስልጣን ብቸኛ ባለቤት ማረጋገጥ አይቻልም ብሎ በጽኑ ያምናል። አገራችን ያለችበትን አደገኛና አሳሳቢ ሁኔታ በመገንዘብ ሳንዘናጋ በሐሰት ዲስኩርና መግለጫዎች ሳንወናበድ ትግሉ ለሚጠይቀው መስዋዕትነት ዝግጁና ብቁ ሆነን በቆራጥነት እንታገል እንደራጅ ሲል የትግል ጥሪውን ያቀርባል። በተደራጀና በተባበረ ህዝባዊ ትግል ኢትዮጵያን እንታደግ። እናቸንፋለን
ለመድረክ ፓርቲ ቀድሞ የታገለ ለቃይ ተፋላሚ ታጎኛ ታገለ ህግ የበላይ ሁን ብለህ ያስተማርከው ሉዓላዊነት በክብር ያስከው ያገር ክብር መላሽ ይሃፋ እውነት ነው የህዝብ ተስፋን ግንባርክን አሳየ
Goodbye to my fire.